ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን አሁን እንጀምራለን። በቅድሚያ ዜናውን በድጋሚ እናሰማለን። ከዚያም በመጽሐፍት ዓለም ፕሮግራማችን በባቢሊቶላ ተደርሶ በጸጋዬ ገብረ መድኅን ደብተራው የተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 5 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። ሶማሊላንድ ከተባለው ግዛት ብቻ ከ3000 በላይ ኦሮምኛ ተናጋሪ የሆኑ ኢትዮጵያውያን መባረራቸውን የወያኔ ኮሙኒኬሽን ሚኒስትር ሰኞ ዕለት ለጋዜጠኞች በሰጠው መግለጫ ተናግረዋል። ከጥቂት ቀናት በፊት በሐርጌሳ ቢያንስ 2 ኢትዮጵያውያን መገደላቸው ሲታወቅ የተባረሩት ዜጎች ቁጥር ከዚህ የበዛ ነው ማለት ብዙዎች ይናገራሉ። በወያኔ ተመስርቶና ተጠናክሮ የሚንቀሳቀሰው ልዩ ፖሊስ ባካሄደው ጥቃትና ግድያ የተነሳ ከተለያዩ ቦታዎች የተፈናቀሉ ዜጎች ከግማሽ ሚሊዮን በላይ ሲሆኑ በተለያዩ የአገሪቱ ክፍሎች ጊዜያዊ መጠለያ የተሰጣቸው መሆኑ ቢነገርም በቂ አገልግሎት አያገኙም ተብሏል። ላለፉት 25 ዓመታት በወያኔ አገዛዝ በተለይ በአገሪቱ የገጠር ክፍል የተሰሩ መንገዶች ህብረተሰቡን በሙሉ ያላደረሱ መሆናቸውን አንድ ጥናት አጋለጠ። ከፍተኛ ወጪ ተደርጎበት ተሰራ በተባለው መንገድ በቀጥታ ተጠቃሚ የሆነው 22% ብቻ የሆነው የገጠር ህዝብ ሲሆን፣ ቀሪዎቹ መንገዱን ለመጠቀም የተወሰኑ ሰዓታት ወይም ቀናትን አጥፍተው ረጅም ርቀት መሄድ እንዳለባቸው ተገልጿል። ረጃጅም ርቀት ያላቸውና በርካታ ህዝብን ለመሸፈን የታቀዱት መንገዶች የተሰሩት በትግራይ፣ በአዲስ አበባ ዙሪያና እንዲሁም በአንዳንድ የኦሮሞ አካባቢዎች ብቻ ሲሆን በአማራውና በሌሎች ክልሎች በጣም አነስተኛ መሆኑን ጥናቱ አረጋግጧል። በአማራው አካባቢ የተለያዩ ከተሞችን የሚያገናኙትም ሆነ ወይም ሌሎች ክፍለ ሀገሮች የሚወስዱ መንገዶች በጣም ደካማና ኋላ ቀር በመሆናቸው የህዝብ የመዘዋወር አቅም ከመቀነሳቸውም በላይ ቁሳቁሶችን ወደ ገበያ ለማምጣት አስቸጋሪ ሁኔታ መፍጠራቸው ተነግሯል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት በቅርቡ ባወጣው ዘገባ የአዋሽ፣ የባሮ፣ የሸበሌ ወንዞች ሞልተው በተፈጠረው የጎርፍ አደጋ የተፈናቀሉት ዜጎች ቁጥር ከ300,000 በላይ መሆኑን ገልጿል። የተባበሩት መንግስታት ድርጅት የህፃናት መርጃ ተቋም ባለፈው ሳምንት መጨረሻ ላይ ባወጣው መግለጫ በጋምቤላና በኦሮሞ አካባቢ ብቻ እስከ ነሐሴ ወር መጨረሻ ድረስ የተፈናቀሉት ዜጎች ቁጥር 53,000 መድረሱን ዘግቧል። ለተፈናቃዮቹ እርዳታ እየተደረገ ቢሆንም ምግብ ነክ ያልሆኑ ቁሳቁሶች በማድረስ በኩል ችግር ያለ መሆኑን የህፃናቱ ተቋም ገልጿል። በወያኔ አገዛዝ ባለስልጣኖች አተት ተብሎ የሽፋን ስም የተሰጠው የኮሌራ በሽታ በአፋር፣ በአማራ፣ በትግራይ፣ በሶማሊያ አካባቢ የተስፋፋ መሆኑ የተጠቆመ ሲሆን በሽታውን ለመከላከል ጥረት ቢደረግም ለመቆጣጠር እስካሁን ያልተቻለ መሆኑ ተገልጿል። እስከ ነሐሴ ወር መጨረሻ ድረስ ከጎረቤት አገሮች ወደ ኢትዮጵያ 852,721 ስደተኞች መግባታቸው ተገለጸ። ከእነዚህም ውስጥ 45% ከደቡብ ሱዳን፣ 30% ከሶማሊያ፣ 19% ከኤርትራ እና 5% ከሱዳን መግባታቸው ታውቋል። ዛሬ ማክሰኞ በኬንያ ዋና ከተማ የተቃዋሚ ደጋፊዎች የምርጫ ኮሚሽኑ መነሳት አለበት በሚል፣ በአንጻሩ የፕሬዝደንት ኡሁሩ ኬንያታ ደጋፊዎች ደግሞ የምርጫ ኮሚሽኑ መነካት የለበትም በሚል ሰልፍ ያካሄዱ መሆናቸው ተነግሯል። በሁለቱ ተቃዋሚ ወገኖች መካከል ግጭት ተፈጥሮ ፖሊስ አስለቃሽ ጋዝ በመተኮስ ሰልፉን ለመበተን ሙከራ ያደረገ መሆኑም ታውቋል። ሚስተር ኬንያታ የምርጫ ኮሚሽኑ መለወጥ የለበትም በሚለው አቋም እየገፉ ሲሆን፣ የተቃዋሚው መሪ ሚስተር ራይላ ኦዲንጋ ደግሞ የምርጫ ኮሚሽኑ መለወጥ ብቻ ሳይሆን የተቃዋሚ ኮምፒውተር ባለሙያዎች የምርጫውን ሂደት እንዲከታተሉ ስልጣን እንዲሰጣቸው ጠይቀዋል። ማክሰኞ መስከረም 16 ቀን አዲሱ የአንጎላ ፕሬዝዳንት ጃኦ ሎሬንዞ ስልጣን ለመረከብ ቃለ መሐላ የወሰዱ መሆኑ ታወቀ። በሥነ ሥርዓቱ ላይ የአንጎላ ፕሬዝዳንት በመሆን ከ30 ዓመታት በላይ በስልጣን የነበሩት ዶስ ሳንቶስ ተገኝተዋል። የአንጎላ ተቃዋሚ ፓርቲዎች ምርጫ መጭበርበሩን ጠቅሰው ድምፁ እንደገና እንዲቆጠር እየጠየቁትን የምርጫ ኮሚሽኑ ውድቅ ማድረጉ ይታወቃል። የ63 ዓመት ዕድሜ ያላቸው ሎሬንዞ የፖርቱጋልን የኮሎኒ አስተዳደር ለረጅም ጊዜ የተዋጉ ሲሆን በአዲሱ የስልጣን ዘመናቸው ሙስናን እንደሚዋጉ ዝተዋል። ቻይና በጅቡቲ አዲስ ወታደራዊ ካምፕ ማቋቋሟ ቀደም ብሎ መዘገቡ የሚታወስ ሲሆን በአካባቢው ወታደራዊ ልምምድ ማድረጓን የቻይና የዜና ምንጮች ገልጸዋል። ሲሲቲቪ የተባለው የቻይና ቴሌቪዥን ሁኔታዎችን በምስል በመቅረጽ ባስተላለፈው ዜና ወታደራዊ መሳሪያዎችን በጫኑና ሌሎች ወታደራዊ ተሽከርካሪዎች የታጀቡ ወታደሮች የሙቀቱ ኃይል ከ40 ዲግሪ በላይ በሆነበት በረሃ ውስጥ የተኩስ ልምምድ ሲያደርጉ አሳይቷል። ወታደሮቹ ከካምፓቸው ወጥተው የተኩስ ልምምድ ሲያደርጉ ይህ የመጀመሪያ ጊዜያቸው ነው የተባለ ሲሆን ልምምዱ መቼ እንደተደረገ ግን አልተገለጸም። በቀይ ባህርና በህንድ ውቅያኖስ ጠረፍ የምዕራብ አገሮች፣ የአረብ አገሮችና ቻይና ወታደራዊ ካምፕ በመመስረት የሚያካሂዱት እንቅስቃሴ ለአካባቢው ሰላም አስጊ ነው የሚሉ ወገኖች በርካታ ናቸው። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል።
ጊዜ ማራቶኑ ጊዜ አዲስ መሳዩ በሰው ያላግጣል። በሰኞ ማክሰኞ ባንድና በሁለት እየተጠቀሰ ይከንፋል ይነግዳል። ዝናብን ካልጣለ ገላን ካላራሰ ነፋስ ሕይወት ሊሰጥ በአግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ልዩ የሚያደርጋቸው ምንም ነገር የለም። ትላንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንዲያው በጭፍኑ በጊዜ ማመኑ ከንቱ ጉምባ ጠጣ እንባን ያልቋጠረ ደረቅ ዓይን ያሳጣ። እናም ጊዜ ያልፋል እስኪያልፍም ያለፋል። ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው ዓመታት ወቅት ተሰኝተው ተቆጥረው በልኩ ወዘ አልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ሕይወት ስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚም ተቀማጭም እኩል ሰው ተብሎ ይታለፋል ሕይወት በአምሮ ተመርቅኖ በተስፋት ታሎ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትላንትና ሄዶ ዛሬም ተሰናብቶ ለነገ ማንጋጠጥ አዲስ ተስፋ አምጥቶ ኩነኔን ለዛሬ ወቀሳን ለአምና ሸልሞና ትቶ እንዲህ ነው ነገሩ ሁሉንም በወቅቱ ካላሰማመሩ ጤናና ሰላምን ቀድመው ካላበጁ ዘመን ታላፊ ነው ባምርት ሲያንጎላጁ ለዚች ምስኪን ዓለም ለዚህ ብኩን ሕይወት መላ ካላበጁ ሥራንም ትግልንም ባንድ ካላቀናጁ ይቆጫዋል በኋላ በገላ ሲያረጁ ገዳይን ከጫንቃ በንኮኮ አስቀምጦ ለመግደል መጓጓት የመየሚውት ስካር በከመክፈር እየሳሙ በጣት መዋጀር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ለአጠቃላይ ገላ ከራስ እስከ ጸጉር አንዱን ሳይዘለል እስከ እግር ጥፍር ጊዜ ማራቶኑን ሳያቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖር መካደም በበርጫ ሕይወት መሰላል በወጣቃዬ አደረሰ ምኞቱና አቅናቅሳዬ የህብረት አንድነት መሳሪያ ሆኖን ጊዜ ለቆ ነገር አሳየ ሁሉን የሕይወት መሰላል በወጣቃዬ አደረሰ ምኞቱና አቅናቅሳዬ የህብረት አንድነት መሳሪያ ሆኖን ጊዜ ለቆ ነገር አሳየ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 5 ምዕራፍ 2 ለምን 1969 ጠላቶቻችን ምሳሌ ያደርጉን ሲፈልጉ እኛ ቁርስ አደረግናቸው። መንግስቱ ኃይለማርያም 1970 ዓመተ ምህረት መስከረም 1969 ዓመተ ምህረት ኢህአፓ ላይ የተላለፈው ግልጽ አዋጅ የራሱ ምክንያት ነበረው። ታዲያ ከላይ የተጠቀሰው የመንግስቱ ኃይለማርያም ቃል ባጠቃለለው ነበር። ግን አመጹን ከፍ ወዳለ ደረጃ ለማሸጋገር ደርግን እንዲሯሯጥ ያደረጉትን ዋና ዋና ነጥቦች ጠለቅ ብሎ ገብቶ መመርመርና ቁልጭ ብለው እንዲወጡ ማድረግ አስፈላጊ ነው። ባጠቃላይ ደርግ በኢህአፓ ላይ ጦርነት ያወጀው በፖለቲካው ትግል ኢህአፓ በማያጠራጥር ደረጃ እያቸነፈው በመሆኑ ነበር። ደርግ ተራማጅ ህጎች ቢደነግግና የሳይንሳዊ ሶሻሊዝም ተከታይ መሆኑን ቢለፈፍም ተራማጁ የተቃዋሚ ክፍል በዚህ ሊታለልም ሆነ ጥርጣሬውን ሊፍቅ ለመንግስት ለውጥም ያለውን ጥያቄ እርግፍ አርጎ ሊተው አልተገፋፋም። መንግስቱ ቃላት በማሽጎድጎድ ግራውን ወገን ሊበለጥበት አጥፎት ለማለፍ በመከረ መጠን ግራው የበለጠ አቋሙን ሟጭሮ ይዞ የጦርነት አዋጁን የጊዜ አመራረጥ በሚከተሉት ምክንያቶች ማስረዳት ይችላል። 1 ወታደራዊው አገዛዝ ላይ እያደገ የመጣው ተቃውሞ በልዩ ልዩ ምክንያት ኢህአፓን እያደር ተወዳጅ እያደረገው መጥቶ ነበር። ለደርግና ለመይሶን ስጋት በሚፈጥር ደረጃ ቁጥሩ እየጨመረ የሄደ ህዝብ ወደ ፓርቲው እየተሰባሰበ የአባላቱና የደጋፊዎቹ ቁጥር እየጨመረ መምጣቱ ግልጽ እየሆነ ነበር። የኢህአፓን ተጽዕኖ በፖለቲካ መንገድ ለመቋቋም በመይሶን በኩል የተደረጉ ሙከራዎች በምንም አይነት መንገድ አልተሳኩም። በጋዜጦችና በየቢሮዎች ይካሄድ የነበረው የውይይት መድረክ ኢህአፓ ሰፊ ቅስቀሳ እንዲያካሄድና አመለካከቱንም ለማሰራጨት እንዲችል በቂ ድል ሰጠው። የወዝሊጉ ሰናይ ልኬ መድረኩን ኢህአፓ እየተጠቀመበት ስለሆነ እንዲታጠፍ መንግስቱ ኃይለማርያምን ለማሳመን ቻለ። ህዝቡ መንግስቱን እምነት ነሳው። ታዲያም መንግስትም አፋውቶ ጋዜጦችን የሚያነብለት ሬዲዮውን የሚሰማለት እንደሌለ በይፋ አማረረ። መንግስቱ ኃይለማርያምና የቅርብ ጓደኞቹ ያባና በሱም የሚመሩት ተቃዋሚ ወገኖች አደጋ እንዳንጠለጠሉባቸው ታዩአቸው። ስለዚህም መይሶንና ወዝሊክ ፈጣንና ቆራጥ እርምጃ ያባ ላይ እንዲወሰድ ምክር ማካፈል ሲጀምሩ እህ ብለው ጆሮአቸውን ሰጧቸው። ሁለት ከመንግስቱ ኃይለ ማርያም አንጻር ይበልጥ የሚያሸብር ሆኖ የተገኘው እምሳቱ በጦር ኃይሎች ውስጥ እየተስፋፋ መሆኑ ነበር። አየር ኃይል ውስጥ ተፈጥሮ ከነበረው እምሳትና ከአየር ወለዶች አመጽ በኋላ ሻለቃ መንግስቱ ራሱ የወታደር ካምፖችን በመጎብኘት ከመኮንኖችና ከወታደሮች ጋር ተነጋገረ። ለደርግ አገዛዝ ተቃውሞ ያደገበትን ደረጃና በያባ ጋዜጣ በዲሞክራሲ ላይ ለተገለጹት አቋሞች የነበረውን ድጋፍ በተገነዘበ ጊዜ ደነገጠ። ይህን ሁኔታ ለመለወጥም ተወዳጅነት ሊያተርፉለት የሚችሉ ዘዴዎችን ሞከረ። ጦር ሰፈር ውስጥ በመተኛት በሚማርክ ንግግር በመሸንገል እኛ አንድነን ፍላጎታችሁ ከሆነ ከስልጣን እንሰናበታለን ወዘተ እያለ ከልቡ መሆኑን ለመግለጽ እንባውን እስከማፍሰስ ደረሰ። እንዲሁም ሙልጭ ያለ ውሸት ዋሸ። ሶማሊያና ኤርትራ አገሪቱን ለመከፋፈል ባላቸው እቅድ ላይ ኢሃፓ መስማማቱን የሚያረጋግጥ የፊርማ ማስረጃ አለን። ኢሃፓ የኢትዮጵያን ጦር ኃይል በመከፋፈልና አሻጥር በመስራት ሶማሊያን ሊረዳ ቃል ገብቷል ወዘተ። ወታደር ውስጥ የነበረውን እምሳት ለመግታት በኢሃፓ የሚመራው የሲቪል ተቃዋሚ ወገን ወታደር ውስጥ ካፈነገጠው ወገን ጋር ትስስር ፈጥሮ የሰመረ ቅንብር እንዳያደርግ ኢሃፓን መንጥሮ የማጥፋት አስቸኳይነት ተሰማው። 3 ሐምሌ 1969 ዓ.ም ተመረተ ላይ ደርግ በውስጣዊ ሁከት እየተብላላ ሂዶ አብዛኛው ወገን መንግስቱና ጓደኞቹ ላይ ተነሳባቸው። ሆኖም እነ መንግስቱ ሰደድ በተባለው ምስጢራዊ ቡድን የተደራጁና ይበልጥም ወሳኝነትን የያዙ መሆናቸው ልቀው እንዲገኙ አድርጓቸዋል። የጦር ኃይሎች ውስጥ በተፈጠረው እምሳት በመደፋፈር የደርግ አባሎች ስብሰባ አድርገው ደርግን ራሱን እንደገና የሚያዋቅር ኮሚሽን ለማቋቋም ወሰኑ። ዋናው የማዋቀሩ ዓላማ አምባገነናዊ ስልጣን ለመገደብ እንደነበር መንግስቱ ኃይለ ማርያም ራሱም ሆነ መይሶን አልጠፋቸውም። የተደረገውም ልክ ይኸው ነበር። የተቋቋመው 17 ሰው የያዘ ኮሚቴ የደርግን ዴሞክራሲያዊና የጋራ አሰራር የሚያጠናክሩ እርምጃ እንዲወስዱ የሚጠይቅ ሐሳብ አቀረበ። ሊቀመንበሩ ተፈሪ በንቲ ሻለቃ ሞገስና ሌሎችን በመንግስቱ ኃይለ ማርያም የቅርብ ዙሪያ ያልነበሩ ከፍተኛ ስልጣን የተሰጣቸው ኮሚቴዎችን እንዲመሩ ተደረጉ። መንግስቱ ኃይለ ማርያም ወደ ጀርባ ሳበ። ከዚያም ተያይዞ ደርግ የመይሶንና የህዝብ አደራጅ ጽህፈት ቤት ተብየውን እላፊ ተግባራት የሚመረምር አንድ ኮሚቴ አቋቋመ። ለመንግስቱ ኃይለ ማርያምና ለመይሶን ቀኑ እያጠረባቸው ነበር። ስልጣን ከጃቸው ላፈትልክ አለ። ይህን ሁሉም ኢሃፓ ላይ ላከቁ። መንግስቱ ኃይለ ማርያምና ጓደኞቹ እንደ ለገሰ አስፋው፣ ተስፋዬ ወልደ ስላሴ፣ ተካት ሁሉ፣ ጌታቸው ሽበሺ፣ አሊ ሙሳ፣ ስዩም መኮንን፣ ዳንኤል አስፋው አበክረው በሚስጥር መሰብሰብ ጀመሩ። የመንግስቱ ኃይለ ማርያም የቁርጥ ታማኞችና መይሶን እንዲሁም ወዝሊክ የደርግ አባላት ከኢሃፓ ጋር ሰላም ይፈጥራሉ ብለው ድንጋጤ ገባቸው። ይህንንም ሁኔታ ለመቅደም ኢሃፓን ለመምታት መላ በቱ። እቅዳቸውን ለደርግ አባላት ያቀረቡ ሲሆን የመይሶን መሪዎችና መንግስቱ ኃይለ ማርያም የታሰበው ለአዲስ አበባ ሰላም ለማምጣት አንድ ፈጣን የቀዶ ጥገና እርምጃ ሆኖ የተወሰደ መሆኑን እንዳስረዱ ይታወቃል። አብዛኞቹ የደርግ አባላት ይህንን አምነው ሊሆን ይችላል። በሌላ ወገንም ደግሞ የኢሃፓን ተሰሚነት መቀነስ የኋላ ኋላ ይጠቅመናል ብለው አስበውም ሊሆን ይችላል። በኋላም በየካቲት 1969 ዓ.ም ከኢሃፓ ጋር ግንባር ለመፍጠር ጥሪ ያደረጋችሁ በመባል በመንግስቱ ኃይለ ማርያም ቤተ መንግስት ውስጥ በተደረገው መፈንቅለ መንግስት መገደል ያልቀረባቸው ተፈሪ ባንቴ አለማየሁ ኃይሌና ሌሎችም መኮንኖች መንግስቱና መይሶን እንዳላከኩባቸው የሐፓ ደጋፊዎችም አባላትም አልነበሩም። እነሆም መንግስቱ ኃይለማርያምና መይሶን የሐፓ ላይ ጦርነት የማወጅን አስፈላጊነት በገለጹላቸው ጊዜ ተስማሙ። ፈጣን እርምጃ የተባለው በገፍ መግደል መሆኑንና የሐፓን ማዳከምም የመንግስቱ ኃይለማርያምና የመይሶንን የበላይነት እንደገና እንዲመለስ ማድረግ መሆኑን በተገነዘቡ ጊዜ ያለቀለት ነገር ሆነባቸው። ማመንታታቸው ህይወታቸውን ለማጣት ሲያበቃቸው ከተገደሉ በኋላ ደግሞ የሐፓ አባላት ነበሩ ተብለው መከሰሳቸው ምጸት ሆኖ አረፈ። ስለዚህም ከደርግና ከመይሶን አንጻር መስከረም 1969 ዓ.ም ተብረት የሐፓን ለመግታት የማይታለፍ ወቅት ነበር። በተለይም ደርግ ስልጣኑን ትንሽም ቆንጥሮ ለማካፈልም ሆነ የተቃዋሚዎቹን ጥያቄ ለማዳመጥ ምንም አይነት ፈቃደኝነት ባልነበረው ሁኔታ ይበልጥ ቅስቀሳው በቀጠለ መጠን ይበልጥ ጦር ኃይሎቹ ውስጥና እንዲያውም ደርግ ራሱ ውስጥ ይሰራጭ ጀመር። የሐፓ ላይ በአጠቃላይም ተቃዋሚ ወገኖች ላይ ይፈጸም የነበረው ግፍ ያው ያለ የቆየ ነበርና የቀረው ነገር ቢኖር በይፋ አውጆ ደረጃውን ከፍ ማድረግ ነበር። መስከረም 1969 ዓመተ ምህረት ያደረገችው ልክ ይህንኑ ነው። ምዕራፍ 3 የሽብሩ መጋብርት። በጅብ መበላት ይሻልሃል ወይስ በነብር ቢለው ልዩነት የለውም ጥርሳቸው ስል ነው ብሎ መለሰ የአበሻ ምሳሌ። የደርግ ግፍ መፈጸሚያ መጋብርት በርግጥም ስለታም ጥርሶች ነበሯቸው። ግን ወገን ሲታይ ምን አይነት አውሬ ነው ያፋጠጠህ የሚለውም ከግምት የሚገባ ነው። ለምሳሌ ተራው ፖሊስ ከጸጥታው ፖሊስ ጋር ሲወዳደር ለዘብ ያለ ነበር። የጸጥታው ፖሊስ ደግሞ በመይሶን ቁጥጥር ስር ከነበሩ ቀበሌዎች ጋር ሲወዳደር የተሻለ ነበር። እስቲ የሽብር ዘመቻውን መጋብርት ዘርዘር ባለ መልክ እንቃኛቸው። ጦር ሰራዊት መጀመሪያ ላይ ከ1969 እስከ 1977 ዓመተ ምህረት ነበልባል የተባለው በጭካኔው የታወቀው ቡድን አዲስ አበባ እንዲመጣ በተደረገበት ጊዜ ከጥቅም ላይ ውሎ ነበር። ሆኖም በአንዳንድ ህዝባዊ ሰልፎች ጋር በተገናኘ ሁኔታ እንዲሰማራ ከመደረጉ በስተቀር ቀይ ትርኢት እየተባለ በብዙሃን መገናኛ ይጠራ በነበረው የሽብር ትዕይንት ውስጥ ሚናው ዝቅተኛ ነበር። ፖሊሶች በጣም ዝቅተኛ ሚና የተጫወቱ ናቸው። የማይታመኑና በኢሃፓም የተበከሉ ናቸው ተብለው የተገመቱ ነበሩ። ተግባራቸውም በደርግና በመይሶን በተቋቋሙ አዳዲስ የግፍ መፈጸሚያ አውታራት ተወስዶ ነበር። ጸጥታ፣ የህዝብ ደህንነት ተከቱሉ በሚባለው የደርግ አባል እየተመራ በጠቅላላው የሽብር ዘመቻ ውስጥ ትልቅ ግምት የሚሰጠው ሚና ተጫውቷል። አዲስ አበባ ውስጥ ከሶስተኛ ፖሊስ ጣቢያ የሚገኘው ዋና መስሪያ ቤቱ የመጨረሻው አረመኔያዊ ግዒር የሚደርስበት ቦታ ነበር። በእኩይነቱ የታወቀው ሳጅን ተሾመና ሌሎችም ጨካኝ አጋሪዎችና ነፍሰ ገዳዮች ይህን የእኩይ ተግባራቸውን የሚፈጽሙት እዚሁ ቅጥር ግቢ ውስጥ ሲሆን የጸጥታው ኃይል መንግስቱ ኃይለማርያምና መይሶን የከፈቱትን ሽብር የሚያገለግል የግድያ መሳሪያ ነበር። ወታደራዊ የምስጢር ፖሊስ መጀመሪያ በእኩይነቱ በታወቀው ኮሎኔል ዳንኤል አስፋው በኋላም በሻለቃ ጌታቸው ሺበሺ ይመራ የነበረውና የወታደራዊ መረጃ ሰላዮችንና ልዩ የደርግ መረጃ የተባሉትን የሚያካትት ነበር። እንደ ጸጥታ ፖሊስ ሁሉ የራሳቸው እስር ቤትና ሲየል የሚፈጽሙ ነበሯቸው። ግድያም ያካሂዱ ነበር። ገዳይ ስኳዶቹ የሥራ ግንኙነት የሚያደርጉት በቀጥታ ለራሱ መንግስቱ ኃይለ ማርያም ነበር። የቀበሌ ስኳዶች ተቃዋሚው የተራማጅ ወገን ያከባቢ የራስ አስተዳደር ጥያቄን ተቀባይነት ያገኘ መፈክሩ አድርጎት ነበርና ቀበሌዎች ወይም የከተማ ነዋሪዎች ማህበር የተቋቋሙት ይህንኑ ለማጨናጎል ነበር። ስለሆነም እኒህ ማህበራት ወደ ግፍ መፈጸሚያ አውታራት ለመለወጥ ብዙ ጊዜ አልፈጀባቸው። የቀበሌ መሪዎች ምርጫ የነጻ ምርጫ መምሰል አምሳያዎች ነበሩ። ቀበሌዎችን ከኢሃፓዎች የጸዱ እንዲሆንም በየጊዜው ምንጠራ ይካሄድ ነበር። ጸረ ኢሃፓ ጦርነት በታወጀበት ጊዜ የአዲስ አበባ 294 ቀበሌዎች በአብዛኛው በመንግስቱ ኃይለ ማርያምና በመኢሶን ቁጥጥር ስር ወድቀው ነበር። 294ቱ ቀበሌዎች ከፍተኛዎች በተባሉ 25 ማህበራት ተደራጅተው ነበር። ከፍተኛው አካል የሆነው የማህበራቱ ማዕከላዊ ኮሚቴ ከራሱ ውስጥ ከንቲባውን ይመርጣል። በዚህ መንገድ ነው በቀይ ሽብር ውስጥ በደም የተጨማለቀ ከፍተኛ ሚና ከተጫወቱት ውስጥ አንዱ የሆነውና በወቅቱም የመኢሶን ማዕከላዊ ኮሚቴ አባል የነበረው ዶክተር አለሙ አበበ የአዲስ አበባ ከንቲባ ለመሆን የበቃው። ቀበሌዎቹ የራሳቸው አብዮት ጥበቃ ጓድ ወይም አብዮታዊ መከላከያ ስኳዶች ነበሯቸው። እነዚሁ በመጀመሪያ የታጠቁት ጓንዴ ጠመንጃዎች ሲሆኑ በኋላ ግን ክላሽንኮቭ ተሰጡ። በአብዛኛው ለየቀበሌ መሪዎች የቀድሞ የጦር ሰራዊት አባላት፣ በጡረታ የተገደሉ ወታደሮች፣ ሥራ አጦችንና ዱርዬዎችን ያጠናቀረ ነበር። ግን ደግሞ ኮርኔል ኒውዮርክ ዩኒቨርሲቲ እንደተማረው እድሜያቸው ከአስር ዓመት በታች የሆኑ የልጅ እስረኞችን በስየል ማሰቃየት ያስደስተው እንደነበረው እንደ አሳዝነው ባይሳና 30 ሰዎችን የስምንት ወራት ነፍሰ ጡር የነበረችውን ዳሮ ነጋሽ የተባለችውን ሰራተኛ ጨምሮ የገደለው የዩኒቨርሲቲ ምሩቅ ግርማ ከበደም ይገኙበታል። የሚያጉተመትሙ ጸሐፊዎች፣ ጡረታ የወጡ ወታደሮች፣ የለየላቸው ዱርዬዎችና አእምሯቸውን ጭካኔ ያገበረው ምሁራን ጥርቃሞች ላይ ነው ማርክሲስት ሌኒኒስት ነኝ ባዩ መኢሶን አመራሩን ያደራው። ለቀበሌ መሪዎች ዘበኞች የፖለቲካ ትምህርት በመኢሶን ተሰጥቷቸው በ1969ና በ1970 ዓ.ም አብዛኞቹ ከመኢሶን የሚበልጥባቸው ሌላ ነገር አልነበረም። ቀበሌዎቹ በየአካባቢያቸው ያለውን ሰው በሕይወቱ ላይ ክትትልም ቁጥጥርም ያደርጉበታል። የትም የት ይገኛሉ። ስልጣናቸውም የተለጠጠ ነበር። የራሳቸው እስር ቤቶች ነበሯቸው። በእነዚህ እስር ቤቶች ውስጥም ከሁሉ የከፋው ስየልና ጭካኔ የተመላባቸው ግድያዎች ይካሄዱ የነበሩት። የቀበሌ ዘበኞች ስራዬ ብለው የያዙት ሴቶችና ወጣት ኮረዳዎችን ማሰር ነበር። ለአካለ መጠን ያልደረሱ ሴት ልጆችን መድፈር የተለመደ ነበር። እኒሁ የቀበሌ ዘበኞች በጠቅላላው በሽብሩ ዘመቻ ውስጥ አብይ ሚና የተጫወቱ ሲሆን እንደ ግንባር ቀደም ኃይል መሆናቸው የኢሃፓ የአጸፋ እርምጃ ኢላማዎች እንዲሆኑ አድርጓቸዋል። በቀበሌዎች መካከል ውድድርም ነበር። ምናልባት ለሶሻሊስታዊ ውድድር መኢሶን ያበረከተው አስተዋጽኦ መሆኑ ይሆናላ። በማሰር በመግደል ዝቅ ያለ አስተዋጽኦ ያደረገ ቀበሌ መሳለቂያ ይሆን ይወቀስ ወይም እንዲያውም በጥርጣሬ ዓይን ይታይ ነበር። ይህም የፉክክር ሁኔታ አንዱ ቀበሌ በሌላ ተወዳዳሪ ላይ የበላይነት ለማግኘት ከሌላው ይበልጥ አናርኪስቶችን ማሰርን ይበልጥም መግደልን አስከተለ። እነሆም ምንም አይነት ኃላፊነት የማይሰማቸውን ፍጡሮች ጠመንጃ ሰጥተው እንዳሻቸው ያለምንም ጥያቄ እንዲገሉ ሲበረታቱ በነበረበት ትዕይንት ምን ማድረግ እንደሚችል መገመት ይቻላል። ዋናው የቁጥር ማብዛት ነበር። በቪየትናም ጦርነት ጊዜ እንደነበረው ያስከሪን አንድ ባንድ ቁጥር አይነት ይበልጥ መግደል ሆነ ተፈላጊው። በዚህ ውድድር ውስጥ ከተራ ዱርዮች አንስቶ ቀደም ብለን እስከተቀስነው አይነት ምሁርና እንደ አብዱል ዩሱፍ ጀርመን ሀገር የተማረ የማይሶን መሪ በሐረር ድሬዳዋ ብዙ ሰራተኞችን በሲየል ያሰቃየና ያረደ እንዲሁም የቀድሞ ተማሪ እንቅስቃሴ ውስጥ የነበረ ራሱም ኤርትራዊ ሆኖ ትኩረት ያደረገው ኤርትራውያን የኢሃፓ አባላትን መግደል ላይ እንደነበረው አይነት ግለሰብ ነፍሰ ገዳይ ከዋክብት ብቅ ብቅ አሉ። እንደ ሸዋልኡል አይነት ቁጥር የሌላቸው ሰዎች የገደሉ ሴት ነፍሰ ገዳዮችም ነበሩ። ባጭሩ ቀበሌ ባጠቃላይ አራጆች የሚዳብሩበት ነፍሰ ገዳዮች የሚቀፈቀፉበት መሳሪያ ሆነ። ግድያዎቹን ማርክሳዊ የቃላት ቅብ ቀባብቶ ተገቢ መስለው እንዲታዩ ለማድረግ ማይሶን አቤት ጌታዬ ብሎ ቀረበ። ውጪ የተማሩ የማይሶን መሪዎችና አባላት ሴቶችን ከደፈሩ በሲየል የቁም ስቅል ካሳዩና ከገደሉ የሀገር ቤቶችን ያልተማሩ ደናቁርት ማን ሊወቅሳቸው ይችላል? በአሁኑ ጊዜ ለኢትዮጵያውያን ቀበሌ ማለት የሚዘገንን ነገር ነው። ቀበሌተኛ መባልም ትልቅ ስድብ ነው። ህቦ ስኳዶች፣ የሰደድ ስኳዶችና የማይሶን ስኳዶችም ነበሩ። የሰደድ ስኳዶች በአጠቃላይ መልካቸው ሲታዩ ወታደሮች የነበሩና በመጀመሪያ በኮሎኔል ዳንኤል በኋላም ራሱን የቻለ ነፍሰ ገዳይ በነበረው የደርግ አባል ለገሰ አስፋው ይመሩ ነበር። ማይሶን ቀበሌዎች ብቁነት የላቸውም ተብሎ የማይሳተፉባቸው ለልዩ ተግባራት የሚውሉ ስኳዶች ነበረው። መንግስቱ ኃይለማርያም በየካቲት 1970 ዓ.ም ባደረገው በቤተ መንግስት ውስጥ የተካሄደ መፈንቅል ባለሙሉ ስልጣን ከመሆኑ በፊት እኒህ ስኳዶች የመንግስቱ ኃይለማርያምን እቅዶች በስራ እንዳይውሉ አደገኛ እንቅፋቶች ይሆናሉ ተብለው የተገመቱ ባለስልጣኖችን ይረሽኑ ነበር። ግድያዎቹ በኢሃፓ ላይ የተማካኙባቸው አንዳንድ ጊዜያትም አልጠፉም። የሰደድና የማይሶን የህቡ ገዳይ ስኳዶች በሽብሩ ዘመቻ ውስጥ ላቅ ያለ ሚና ተጫውተዋል። በአውራጃና በክፍለ ሀገር ከተሞች ውስጥ የተደገመው ይኸው ትዕይንት ሲሆን ለየት ያለ ነገር ቢኖር ለግድያ የተቡ በደርግ ወይ በማይሶን ቁጥጥር ስር የነበሩ አርሶ አደር ማህበራት ልክ እንደ ቀበሌዎቹ ተመንጥረውና ጸድተው መታከላቸው ነበር። የሽብሩ ዘመቻ እንደተራመደ ከልዩ ልዩ አውታራትና ከወሮ በላ ቡድኖች በአረመኔነታቸውና በጭካኔያቸው በአዲስ አበባ ላይ ስድ እንደተለቀቀው የማዴቦ ቡድን አይነት ተመርጠው የወጡ ምርጦች በልዩ ልዩ የገዳይ ስኳዶች ተቧድነው ርህራሄ የተለየው አመጽና ግድያ እንዲያካሂዱ እላፊ ስልጣን ተሰጥቷቸው ነበር። የሁኔታው አጠቃላይ ስዕል ደርግ ለህግ የበላይነት ባዕድ እንደነበር ግልጽ አርጎ ያሳያል። ተቃዋሚዎቹን ለመታገል በህጋዊ አውታራት ማለትም ፍርድ ቤቶች ወዘተ ከመጠቀም ፈንታ ዋና አላማቸው ግድያ ብቻ የሆነ ህገወጥ አውታራትን አቋቋመ። ቀበሌዎችና ስኳዶች እንዳሻቸው ይይዛሉ፣ ይገሉማል። ፍርድ የለ፣ ጥያቄ የለ። ለግል በቀልም በሩ ክፍት ሆነ። የቀበሌ ዘበኞች በገንዘብ እየተዋዋሉ የመግደል ተደራቢ ሥራ ከማግኘታቸውም ጋር የራሳቸውንም የግል ጠላትና ወደረኛ ይገሉ ነበር። ቀበሌዎች በስህተት ቢገሉ ለደረሰው በደል ማካካሻ ምንም የሚደረግ ነገር የለም፣ አጥፊዎቹ አይቀጡም። የንጹሃን መገደል እንደ ድገተኛ አጋጣሚ የሚመጣ ሳይሆን እንደ አጠቃላዩ የሽብሩ እቅድ አካል ምን ጊዜም የሚጠበቅ ያዘቦት ነገር ነበር። ከቶውንም የማይሶን ካድሬዎች በወቅቱ ደጋግመው ይሉት እንደነበረው የሽብሩ ዓላማ ለማሸበር እንደመሆኑ መጠን መምረጥ ማለት ግቡን መሳት ነው ወይም መስሏቸው እንደሆንጃ ዘግየት ብሎም ደርግ የነጻ እርምጃ ፕሮግራም የሚለውን አመጣ። ይህም እንደፈቀዱ እዚያው በዚያው ክስ ሳይመሰረት ወይም ቃል ሳይጠየቅ የመግደል መብትን የሚሰጥ ነበር። በደርግ ቋንቋ እርምጃ ማለት ድምሰሳ፣ ግድያ ከማለት ሌላ ትርጉም አልነበረውም። አቤታዊ እርምጃ፣ ቆራጥ ውሳኔ፣ የመጨረሻ እርምጃ፣ ነጻ እርምጃ፣ ሁሉም ሞት፣ ርሸና፣ አካላዊ ድምሰሳ ማለት ነበሩ። መንግስት ራሱ ሽብርን የክብር ቦታ ሰጠው። የለየለት የግድያ ተግባር እሰይ በጄ ተብሎ ተሞገሰ። ከበታች ያሉት ወንጀል ፈጻሚዎቹ በዚያ ከንቱ ዳሴ ምርቃና በደስታና በድል መንፈስ በሺዎች የሚቆጠሩትን በመግደልና በማረት የአገሪቱን ምርጥ ህሩያን እጹብ ድንቅ ልጆች ያካተተ አንድ ትውልድ እንዳልነበረ አደረጉ። ሽብሩ ይህ ዲካህ ይህ ወሰንህ የማይባል ለከት የሌለው አመጻ አድርሷል። ዋና በጋዞቹ ደርግና መይሶን ሲሆኑ ሰለባ ሆኖ የቀረበው ህዝቡ ነበር። በረጅም ጊዜ ሂደት ውስጥ ሲታይ ደግሞ አገሪቱ ባጠቃላይ ምዕራፍ 4 ከእርከን 1 እስከ ቀይ ሽብር። መንግስቱን እውነተኛ አብዮታዊ አድርጌ ወስደዋለሁ። አሁን ኢትዮጵያ ውስጥ እየተካሄደ ያለው አብዮትም እውነተኛ አብዮት ነው። ፊደል ካስትሮ። የካስትሮ በእውነተኛ አብዮታዊ የተመራ እውነተኛ አብዮት የተራመደው በብዙ ሺህ የሚቆጠር አስከሬን አንጥፎ ነበር። ከነዚህም ውስጥ የባቲስታውን አምባገነን መንግስት ለመገልበጥ ለተደረገው የኩባ አብዮት ጠንካራ ድጋፍ የሰጡ ይገኙበታል። ከሽብሩ እመም 1 መስከረም 1969 እስከ መደበኛው ቀይ ሽብር የካቲት 1969 የተከፈተው ድረስ 5 ወራት አልፈዋል። ከጫፍ ጫፍ ሽብሩ የተደረሰባቸው 5 ደም ዘነብ ወራት ነበሩ። ከጥቅምቱ የምስጢር ረሸናዎች በኋላ ወደ ወሩ መጨረሻ ላይ በይፋ የተነገረ 50 የኢሃፓ አባላት ረሸና ተከተለ። ጥቅምት 23 ቀን 23 የሚሆኑ የኢሃፓ አባላት አብዛኛዎቹ በመስከረም ታስረው የነበሩ ምሁራን ተረሸኑ። እንዲያም ሆኖ የተከሰሱት በከተማ የትጥቃዊ እርምጃ ውስጥ በመሳተፍ ነበር። በኢሃፓ በኩል ግን ያን የመሰለ እርምጃ የተጀመረው በጥቅምት ነበር። 23ቱም በሙሉ በቁጥጥር ስር በነበሩበት ጊዜ ጭካኔ የተመላበት ስየል የደረሰባቸው ሲሆን ሁሉም ማለት ይቻላል በውስጥም ሆነ በውጭ አገር በኢትዮጵያ ተማሪዎች እንቅስቃሴ ውስጥ የተባ የትግል ታሪክ የነበራቸው ናቸው። ህዳር 9 ቀን የተረሸኑት 27ቱም የተከሰሱት ከጥቅምት 1969 ዓመተ ምህረት ጀምሮ ትጥቃዊ እርምጃ ውስጥ በመሳተፍ ነበር። አሁንም እንደገና እኒህ የሐሰት ክሶች የመንግስቱን ክህደትና ጭካኔ የሚመሰክሩበት ሆኑ። ከ27ቱ ጥቂቶቹ በሐምሌ ነሐሴ ውስጥ፣ አንዳንዶቹ በጳጉሜን፣ አብዛኞቹ ኢሃፓ ላይ መስከረም 1 ቀን ጦርነቱ ልክ እንደታወጀ ነበር የተያዙት። ምንም እንኳ የደርግ ሬዲዮ የተረሸኑቱ ለፍርድ የቀረቡና የተፈረደባቸው ፍርዳቸውም በደርጉ ሊቀመንበር በተፈሪ ባንቴ የጸደቀ እንደነበረ የተነገረ ቢሆንም እውነትነት አልነበረውም። ጉዳዩ ለተሰበሰቡት የደርግ አባላት በመንግስቱ ኃይለ ማርያም፣ በፍቅረ ስላሴ ወግደረስ፣ በለገሰ አስፋውና በተካት ሁሉ ቀረበ። ከህግ አንጻር ሲታይ የተመሰረተ ክስ አልነበረም። ጠበቆች አልነበሩም። የመከላከያ ክርክር አልተሰማም። መቼም ተከሳሾቹማ አልቀረቡም። መንግስቱ ኃይለ ማርያም 27ቱ ላይ የክስ ዝርዝር አነበበና የሞት ቅጣት እንዲፈረድባቸው ጠየቀ። دمس توسده أربع مست لموت قطعت دمسات شون سيساتو أربع تكاومو تكاتا كساشو تشو عندان روشو كدر سبات شو سيالي تنسا هيوات نبارات شو لمالت يماس دفرو ياو ترشانو عند الزي لاي متكس يمي قباو نتب منغستو هاي لماريام الناقوات دنيو تشو هاي سباتو تكساشوش بمولو كهيا عند عمت ارمي بلاي اندن برواد رقو لدرق عبالات ماقربات شونو بمسارتو يدرق عبالاتو دمس كمستطات شو بفيت يتكساشوش كتر هاي سبات اندن برنجي ماننن نتات شون اوكم نبار يهونو هونو كهيا سباتو سوست بيتشا كهيا عند عمت بلاي سيهونو ابزانيو تشو كاسرامست اسكاسراسبات يدمي كل الوسط نبارو كهولوم تنشو بابيلي هايدا سلاسي ادميو اسرا عرات تامت بچا نبار كزي تمكرو بمنسات منغستو هاي لماريا من ناميسون ملقات بليل لو يفرد اسطاتنا يدرق عبالاتن دمس بميت ايك سنسرات وست كمالة فيلك اناركستوشن يبلت لمقدل ارقت انيو منغد بدرق لليت بمستر ويم الزياو بزياو اندتا يا زمك دل يميل مدم دمي على يدر ساوندن ببر تاكسو مالف ياسفل لقال كتاكم تشيزتي متو سلسازتي نيامة مرات اسكي كاتي تشيزتي متو سبامة مرات قدي ياو تشو قطلو بتاكم تمباچا لك ابليو تشتا جمعري سلطان تساتو نببرنا رشناو جمعرة عمسو ادقت اياقين يبهي دمتان تلالك الناتن النشكتة موش ودتور عود ماننت تلووتو مالت يتشالال بعد تقالاي باتكم توست ييهابا يراس مكلاك الاسكواد وج كاسراولت اسكا اسرارات يميونو يمنقست بالسلطان وجن يساتة تاسا وجننا ليلو جم كشبرو غار اقباب اللاتشو تبلو يتوسن باتشون قرلوال بزيانو جيزي درق بشيو جم ميكترو قرلوال يدرقن يقف عقزاز بمكاوم بتدرق باند سلاماوي بهون السلف بيتشا قندر كتماوست كام سارات يالان نسو سووش بتأييت تقلوال باند يزاد تابال سلطان قمت بتكم توروست يتدرقو يماتا قدي ياوش بتنشو بيماتاو أربا سووش يقدلو نبار وهتاتو باب زانيو يهابا دقافينو تبلو يقمت سلا نبار قفو يتنتعترو السلاي نبار شبرو باتيج عماريم يسراتن ياماريو تشن بسي بلو استدادر وست بهزباوي مهابرات وست بكباليو تشست ببولتيكا تبابلو يميسات تفوتن نتلو متاجو بوتا الدرو بكل يهزباوي نكناكيون تشنكلات بمقلات مريلا ما ساتات دمسن بتككلنا بميقبا يميك أربولتن آن دبتو تشننا الدراجو تشن ست لما السنيات هون تبلو يودتا بوليسي نبار الزيمن قدم ما ننياوم وطات ويم مهور تاماني النتون لمنقستو يميار رقا قطبت آن داتش يمياسا يو نگر كاليلو ويم يميسون ويدقمو يليلوش مفكاري درق برنوش عبال كالونا اتعو رشنا نبار يميسون سكوادوش عبالو تشاكشو لمهون فقادن يارهونو تن مهوران يهابا عبالات بايهونوم ميسونم لبو ياوكا لمقدل يهن ادل تتاكمو بطال شبر اهدي سبباننا ليلوش كتموشن فتركو يازاكشو بيتسابوش لجو تشاكشو بناسي بميرج تييت سيوالكو بممالكت فوكاتوست ودكو بتككل لمفردقين درقنا يميسون عبالاتن بفرهات تشبتاو بيرواتشو سيهدون كوات امنجا يانقبو منورياتشوني كاييرو وزت نبار يهابا يقلنال نبار فرهاتاتشو يلك بقف يقدل يمي فراو فرهات نبار فرهاتاتشو بمسفافات لا ينبارو يوغادين طورنتنا شمك تواقيوش قوله بهون منقل مقفاتاتشو ارتراوز تيس اتاوني تاما دفرس اتاك على ايكوني تاون يبلت ييتو ساسبه عدر رقو بهام ليور النزياك در قست اندقنا وستاوي عدر جاجت لما درقنا يمنقستو هاي لماريا منن سلطان لما قدب يان نساسوتن منقستو هاي لماريا مننا ميسون اندافتتاتشو يميوس دوتر مجا يت اندميوس داتشو اندقنا ما السب اندي جمرو عدر رقاتشو ابزانيوچو እንደ ባቢሌ ኃይለ ሥላሴ ያለውን የ14 ዓመት ልጅ እንዲረሸን ድምጽ እንዲሰጡ በመንግስቱ ኃይለ ማርያም ተታለው የነበሩ መሆናቸው አብግኗቸዋል። በተጨማሪም የመይሶን ሱልጣን ያደገ መሄዱንና ያለምንም ቁጥጥር የሚደረገውን የተቃዋሚዎችን ግድያ አማራዋል። ይህን ሁኔታ ለማስተካከል መንቀሳቀስ ቢጀምሩም እንደ ተለመደው አቅማሙ። መንግስቱ ኃይለ ማርያምና ሰደድ ውስጥ የነበሩት የቅርብ ጓደኞቹ ግን እንደዚያ አልነበሩም። በዚህን ጊዜ የኢሃፓ አባላት ወይም ደጋፊዎች ብለው የለዩአቸውን ድርግ ውስጥ የነበሩ ወላዋዮችን ለመከወን ጊዜው እንደደረሰ አመኑበት። የመንግስቱ ኃይለ ማርያም ምስጢራዊ ቡድን የርምጫ አቅዱን ለመትለም ምስጢራዊ ስብሰባዎች አደረገ። በመይሶንና በወዝሊጉ ሰናይ ልኬ ወሳኝ እርምጃ እንዲወሰድ ተገፋ። በጭቁን ወታደሮች ድርጅት ውስጥ በህቡ ይሰሩ የነበሩ መኮንኖች ስለ ምስጢራዊ ስብሰባዎች ወሬ ተናፍሶላቸው እቅዱን በይፋ በጋዜጣቸው አወጡት። ሆኖም እነ ተፈሪ በንቲ የወሰዱት የመከላከያ እርምጃ አልነበረም። እንዲያውም እንደሚባለው ሁለቱም ተፈሪ ባንቲና ሻለቃ ሞገስ በተናጠል ከመንግስቱ ጋር ፊት ለፊት ተገጣጥመው እኛን ለመከፋፈል የተደረገ የአናርኪስት ውሸት ነው፣ የዘላለም ጓደኛችሁ ነኝ፣ ከናንተ በፊት እኔን ያስቀድመኝ ብሎ ተፈጥሞላቸዋል። ሁለቱም በኮሎኔሉ ቃል የተረጋጉ ይመስላሉ። የተፈሪ ባንቲው ቡድን የሚስጥር ርሸናዎች እንዲቋረጡ፣ የመይሶን የግድያ እርምጃዎችና ስልጣን እንዲገደብ፣ ኢሃፓን የሚያስገባ የህብረት ግንባር ፖሊሲ እንዲወጣ ገፉ። በእነ ተፈሪ በንቲ አመለካከት የጊዜው ዋነኛ ጠላቶች በሱዳን የሚደገፈውና ጎንደር ውስጥ እየተስፋፋ የነበረው የቀኝ ክንፍ የሆነው የኢትዮጵያ ዴሞክራሲያዊ ህብረትና በዚህን ጊዜ መደበኛ ጦሩ ከኦጋዴን ሽምቅ ተዋጊዎች ጎን ይታይ የነበረው ሶማሊያ ነበሩ። ይህ ለመንግስቱ ኃይለ ማርያምና ለመይሶን የአባሪ ተባባሪ ንግግር ነበር። አንድ የመይሶን መሪ በኋላ በጥር ወር አብዮት አደባባይ ላይ በተደረገ ህዝባዊ ስብሰባ እንደተናገረው የሩቅ ጠላትን ለመውጋት መጀመሪያ የቅርቡን ጠላት ማስወገድ ያስፈልጋል። በሌላ አነጋገር ኢሃፓን ማጥፋት የሶማሌን ወረራ ለማቸነፍ ዲያሌክቲካዊ ግንኙነት እንዳለውና መሟላት እንዳለበት አስፈላጊ ሁኔታ ተደርጎ ቀረበ። የእነ ተፈሪ ሞገስ ቡድን በዚያን ጊዜ መንግስቱ ኃይለ ማርያም ላይ እርምጃ ለመውሰድ ስልጣኑ ቢኖራቸውም አቅማሙ። ይህ በእንዲህ እንዳለ የመንግስቱ ኃይለ ማርያም ሰደድ ስኳዶች እንደገና በተዋቀረው የድርቅ ቋሚ ኮሚቴ ውስጥ አባል የነበረውንና መንግስቱ ኃይለ ማርያምን ይቃወም የነበረውን ሻለቃ ሚካኤል አስገዶምን ገደሉ። አንድ የተወሰነ ጊዜ ላይ ሻለቃ ሞገስና ሻምበል አለማየው በሰደድ ስኳዶች ከታቀደ ግድያ አስቀድመው ወሬ በማግኘታቸው ሊያመልጡ ችለዋል። ባጭሩ ለነ ተፈሪና ሞገስ ቡድን መንግስቱ ኃይለ ማርያም እና መይሶን ሊያጠፏቸው እንደተነሱ ግልጽ ሊሆንላቸው ይገባ ነበር። በደንብም ግልጽ ነበር። ግን ለህጋዊ አሰራር ምንም አክብሮት የሌላቸውን መንግስቱ ኃይለ ማርያምና መይሶንን ለመታገል ዘገምተኛ በሆኑ ህጋዊ መንገዶች መንቀሳቀሱን ግራ በሚገባ ሁኔታ ሙጭጭ ብለው ያዙ። ለነገሩ ተፈሪ ባንቲ ከባለቤቱ ጋር የዚያን ጊዜ መቁረቡ የነ ተፈሪን ቡድን ግር የሚል አመለካከት ለመገምገም ይረዳ ይሆናል። ተፈሪ ባንቴ እንደሚሞት አውቆ ግን ለመከላከል ምንም እርምጃ አልወሰደም ማለት ይቻላል። ጥር 21 ቀን ተፈሪ ባንቲ ብዙ ህዝብ በተገኘበት ስብሰባ ላይ በአዲስ አበባ አብዮት አደባባይ ንግግር አደረገ። መንግስቱ ኃይለ ማርያም ለማንም ገሃድ በሆነበት መንገድ ያልተገኘበት የህዝብ ስብሰባ ነበር። ተፈሪ ባንቲ ተራማጆችን ሁሉ የሚያቅፍ የህብረት ግንባር እንዲፈጠር ጥሪ አደረገ። አናርኪስቶች ላይ ይሰነዘር የነበረውን ዘለፋ በሙሉ ከንግግር ውስጥ ሆን ብሎ ያስወገደ በመሆኑ ለኢሃፓ ጥሪ እንደማድረግ ተደርጎ ተተረጎመ። የመይሶን መሪዎች በይፋ በመጨስ ኢሃፓ ሊያስከትል ስለሚችለው ጥፋት የመናቅ አደጋ በተንጨረጨረ ድምፅ አስጠነቀቁ። በቃላት ዱላም ብቻ አልተወሰኑም። ጥር 25 ቀን በማዕከላዊ ኮሚቴ አባል በነገደ ጎበዜ የሚመራ ልዩ የመይሶን ስኳድ 6 ኪሎ በሚገኘው ዋናው ካምፓስ የዩኒቨርሲቲ ተማሪዎች የስብሰባ አዳራሽ ውስጥ በርግዶ በመግባት በርካታ ተማሪዎችን ገደለ። ሌሎች ብዙዎችንም አቆሰለ። የመንግስቱ ኃይለ ማርያም ሰደድ ስኳዶች ዋናው ከተማ ውስጥ ግድያ በማካሄድ ተጠምደው የነበር ሲሆን አብዛኞቹ በመንግስቱ ሬዲዮ በይሃፓ እንደተፈጸሙ ተደርገው ይወሩ ነበር። ጥር 22 ቀን ተፈሪ ባንቲና ሌሎች በዋና ከተማይት ውስጥ እየተበላሸ ስለሄደው የጸጥታ ሁኔታ ለመወያየት ተሰበሰቡ። በመኝነትም እነሆ መንግስቱ ኃይለ ማርያምና ጓደኞቹ ባጠመዷቸው ወጥመድ ውስጥ ወደቁ። ተፈሪ ባንቲ ከበይሮው ደጃፍ ላይ የነበሩ ዘበኞች መቀየራቸውን እንኳ ተገቢ ክብደት አልሰጠውም። ታዲያ መንግስቱ ኃይለ ማርያም ከውጭ ሆኖ ሲጠብቅ ብረት ለበስ መኪና ውስጥ ሆኖ የሱ ሰደድ ስኳዶች ተፈሪ ባንቲን፣ ሞገስ ወልደ ሚካኤልን፣ አስራት ደስታን፣ ህሩይ ኃይለ ስላሴን፣ ዓለማየሁ ኃይሌን፣ ተፈሪ ደነቀንና ኃይሉ በላይን ያዙ። በመንግስቱ ኃይለ ማርያም ቡድን ላይ ወሳኝ እርምጃ እንዲወስድ እነ ተፈሪ ባንቲን ይጎተጉት የነበረው ሻምበል ዮሐንስ ተፈሪ ባንቲ ቢሮ ደጃፍ ላይ አዳዲስ ዘበኞች በተመለከተ ጊዜ አንድ ነገር እየተካሄደ መሆኑን ጠረጠረ። ቶምሰን ጠመንጃውን ይዞ መንግስቱን መፈለግ ጀመረ። ግን በሱ ፈንታ ያገኛቸው ሰናይ ልኬንና ዳንኤል አስፋውን ነበር። ሁለቱንም ገድሎ ከባድ የተኩስ ልውውጥ ከተደረገ በኋላ አንድ 12 የሚሆኑ የመንግስቱ ኃይለ ማርያምን ታማኞች ከገደለ በኋላ ሞተ። መንግስቱ ወዲያውኑ ተፈሪ ባንቴ፣ ሞገስ ወዘተ እንዲረሸኑ አዘዘ። ተደረገም። መፈንቅለ መንግስቱ ተሳካ። መንግስቱ ኃይለ ማርያም ስልጣን ቁንጮ ላይ ቁብ አለ። ሶቪየት ህብረት ወዲያውኑ መንግስቱን አውቆ አድራጎቱን እንደ ጸረ አብዮተኞች ላይ የተወሰደ አብዮታዊ እርምጃ አድርጎ አወደሰ። መንግስቱ ራሱም የተረሸኑትን የደርግ አባሎች ከኢሃፓና ከሌሎች አድሃሪያን ጋር ተመሳጥረው አብዮቱ ላይ መፈንቅለ መንግስት ለማካሄድ ሲያቀዱ ነበር ብሎ ከሰሳቸው። ጥር 27 ቀን ቀበሌዎች ህዝቡን አሁንም እንደገና ለሰላማዊ ሰልፍ እንዲወጣ አዘዙት። ያሁኑ መውጣት ግን በመንግስቱ ኃይለ ማርያምና በባለድሎቹ ህዝብ አደራጅ ጽፈት ቤት ውስጥ በነበሩት የመይሶን መሪዎች እንደሰኮርለት ነበር። አብዮቱ ከመከላከል ወደ ማጥቃት ተሸጋግሯል ብሎ መንግስቱ ኃይለ ማርያም አንቧረቀ። ሽብሩን ወደ አናርኪስቶቹ ሰፈር እንወስደዋለን ብሎ ማለ። አይ ሽብር ብለው ሁሉም ጮሁ። አመጻና ግፍን ወደ አዲስ አረመኔያዊ ደረጃ ለማምጠቅ የተደረገ ግልጽ ጥሪ ነበር። እናም ቀዩ ሽብር ተወለደ፣ ወይም ዳግሚት ልደቱን አገኘ። ሽብሩ ከደርግ ጋር አብሮ ተወለደ። በ1969 ዓመተ ምህረት ባለቀ። በ1970 ዓመተ ምህረት ሙሉ እድገቱን አወጀ። ያፓ አሻፈረኝ ብሎ ባይጋተረው ኖሮ ወይም ወደ ከተማ ትጥቃዊ እርምጃ ባይረማመድ ኖሮ ደርግ አመጹን ወደ ከፍተኛ ደረጃ ባላሸጋገረው ነበር የሚል የደርግ አጋፋሪዎችን የተመጻደቀ ጫጫታ እንሰማለን። ለደርግና ለሱም ባደሩ አጋፋሪዎች ዘንድ ሁሉም ነገር የኢሃፓን ነጭ ሽብር ለመከላከል አብዮቱ የወሰደው ህጋዊ መከላከል ነው ተብሎ ይቀርባል። ለሌሎች ደግሞ ደርግን ጮሌነት ባለው መንገድ ለሚከላከሉለት የኢሃፓ የሽብር ፖሊሲ የጊዜያዊ ወታደራዊ አስተዳደር መንግስትን አዲሱን የግፍ እመም እንዲያውጅ የገፋፋው መሆኑ ልናመልጠው የማንችል መደምደሚያ ነው በሚል ይቀርባሉ። እንደገና ተተነኮሰ ይሉናል። ሰለባ ሆነው የወደቁቱ ጩኸት ተውጦ በመተንኮስና በራሳቸው ላይ ግፍ በመጫን እነሆ እየተከሰሱ ነው። እንዲህ አይነቱን ምን ይሏል? የተጠማዘዘ አመክንዮ መግለጫ እንጂ። ባለፉት ገጾች ጎላ አድርገን ለማሳየት እንደሞከርነው ደርግ ወደ ግፍ ተግባር የተሰማራው ገና ከቡቃያው ነበር። በማንኛውም አይነት መንገድ ኃይልን የተመረኮዘ ሆነ በትጥቃዊ መንገድ ግፍጫ ከመጀመሩ በፊት ኢሃፓ ላይ፣ ሰራተኛ ማህበራት ላይ፣ ተማሪዎች ላይ፣ ምሁራን ላይ እንዲሁም ሰላማዊ ተቃውሞ ባሰሙት ላይ ግልጽ የሆነ ጦርነት አውጆ ነበር። በመስከረም ብቻ አዲስ አበባ ውስጥ ይሃፓ አንዲት ጥይት ከመጮህ በፊት በደርግና የማይሶን ሽብር በመቶዎች የሚቆጠሩ ታጋዮች ተጨፍጭፈዋል። አስከሬናቸው በገፍ መቃብር ውስጥ ተደፍቷል። ቀደም ብለን እንደገለጽነው አንዳንዱን አስከሬን ጅቦች አውጥተው ተመግበውት ነበር። ለተቃዋሚ ወገኖች ያለምንም ህግና ርህራሄ በጅምላ እንደሚረሸኑ ግልጽ ነበር። እንደገና ምርጫው በሰላም መሞት ጸጥ ብሎ ያለምንም መከላከል ወይም መታገል ሆነ። ከዚህም በላይ ከቀይ ሽብሩ ወቅት ቀደም ብሎ በሺዎች የሚቆጠሩ በመንግስት ተገለዋል። ከዚህ ቁጥር የበለጡ ደግሞ እስር ቤት ውስጥ በስየል ቁም ስቅላቸውን እያዩ በርግጥ የማይቀርላቸው ሞት ይተባበቁ ነበር። የኢሃፓ የትጥቅ እርምጃዎች ምንም እንኳ ወደ ከተማ ትጥቃዊ እርምጃ መሸጋገሩ ስህተት ነበር ብሎ ምንጊዜ መከራከር ቢቻልም በምንም አይነት ከደርግ ግድያ ጋር የሚወዳደር አልነበረም። ያም ሆነ ይህ እኒህ ከስንት አማርጦ የሚወሰዱ እርምጃዎች ደርግ አመፃውን ወደ አረመኔያዊ ደረጃ ከፍ እንዲያደርገው ገፋፉት ብሎ አፍን ሞልቶ መናገር መሳለቂያ መሆን ነው። ደርግ ያመጽ ዝንባሌ ያለው ብቻ ሳይሆን አውሬነቱን በማያወላውል ሁኔታ አረጋግጧል። ሽብሩን ለመግታት የፈለጉትን የደርግ አባላት ድምጥማጣቸውን ለማጥፋት መንግስቱ ኃይለማርያምና ግብረአበሮቹን የገፋፋው የኢሃፓ አመጽ አልነበረም። በገፍ በመግደል ማንኛውንም ነገር ልክ ለማስገባት የነበራቸው ጠንካራ ፍላጎትና ቁርጥ ሐሳብ እንጂ። እነ ተፈሪ በንቲ መንግስቱ ኃይለማርያም ወደ ፍጹም ስልጣን በሚጓዝበት መንገድ ላይ ኢሃፓንም ለማጥፋት በነበረው ቁርጠኝነት ላይ እንቅፋት ነበሩ። ስለዚህም በሚያውቃትና በተራቀቀባት አንዲቱ መንገድ በርሸና አስወገዳቸው። እነሱን ካስወገደ በኋላ ለሱና ለመይሶን በቀደዱት ደንብ አጥለቀለቀው መንገድ ለመቀጠል ጥርጊያው ክፍት ሆነላቸው። ይኸው መንገድ ከመስከረም 1969 ዓመተ ምህረት በፊት የተቀየሰና በዚሁ ዓመት ግን ቡራኬውን የተቀበለ ነበር። ለመሆኑ ኢሃፓ ከመታገል ተቆጥቦ ቢሆን ኑሮ በደርግ በኩል አመጹ ይቀር ኑሯልን? ይህማ ሆኖ ቢሆን መስከረም 1969 ዓመተ ምህረት ኢሃፓ ላይ ጦርነት ማወጅ ባላስፈለገም ነበር። ይህ የማይታበል ነው። ሽብርተኛ እንደሚለው አይነት ስሜት ላይ የሚደውሉ ቅጥያዎች መለጠፍ የደርግን ወንጀሎች ለመቀነስም ሆነ ተጠያቂነቱን ለማሳነስ አይችልም። በመጨረሻም የደርግን እርምጃዎች በበጎ አይን የሚመለከቱትንና ኢሃፓን የሚነቅፉትን ትምህርት የጠለቃቸው የውጭ ሰዎችን ጥያቄዎች መጠየቅ ይፈታተናል። መንግስታዊ ሽብርን እንዴት መታገል ይቻላል? ማታ በር ሲቆፈቁፍ መክፈት በርግጥ ሞትን የሚያስከትል በሆነበት ሁኔታ አንድ ሰው ማድረግ የሚችለው ምንድነው? መያዝ ማለት ጥፋት፣ ስየል ብሎም ርሸና በሆነበት ሁኔታ እንዴት አርጎ መያዝ ይመረጣል? ሚዛናዊ አስተሳሰብና ሰብአዊነታቸውን ካጡ ገዳዮች ጋር ማን በቁም ነገር መከራከር ይችላል? ስልጣኑን ለማደላደል ደርግ የነበሩት መሳሪያዎች አመጽና ሽብር ነበሩ። ቀዩ ሽብር እንደሚመጣ ታውቋል። በአንድ በኩል ሲታይ ሽብሩን ማስቀረት ይቻል የነበረው ኢሃፓና ህዝቡ መንግስቱን መቃወማቸውን አቁመው ቢያጎነብሱለት ነበር። ይህ ደግሞ በሚመለከታቸው ዘንድ የተወገዘ የባሪያ ምርጫ ሆነ።
ጠቅላላ ፕሮግራማችን በዚሁ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።